Voice of America.
ሞዮ ወልዲያውን ግጭት የተመለከተ ዘገባ ነው። ከታዩ መልስካቸው አማ ሁኔታውን ተከታትሎ ያይንም ማኞችን መነጋግሮ ተከታዩን ዘግቦልናል።
በወልዲያ ከተማ ከጥምቀት በዓል ማግስት በሚከበረው በቃና ዘገሊላ ክብረ በዓል ላይ በተነሳ ግጭት ሳቢያ 7 ሰዎች እንደተገደሉና ቁጥራቸው በውል ያልተረጋገጠ ሰዎች እንደቆሰሉ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ጉዳዮች ዋና ኃላፊ አቶ ንጉሱ ጥላሁን ዛሬ ማምሻውን ለቪኦኤ አረጋግጠዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀትር በኋላ በ7 ሰዓት ላይ ባሰራጨው ዜና ይህንን አረጋግጠዋል። የግጭቱን መንስኤ በተመለከተ አቶ ንጉሱ ጥላሁን ማብራሪያ ሲሰጡም እንዲህ ብለዋል።
በዕለቱ ታቦት በማስገባት ላይ ያሉ ወጣቶችና የጸጥታ መዋቅሩ መካከል በተፈጠረ ግጭት ነው ግጭቱ እየሰፋ ሄዶ ይህን ያህል ጥፋት ማድረስ የቻለው። ዋነኛ መነሻው ምክንያት የችግሩ ባለቤት እና አጠቃላይ ሁኔታው ምን ይመስል ነበር የሚለው ህብረተሰቡም እንደጠየቀው በዝርዝር ተመርምሮ ተገምግሞ ተለይቶ ለህብረተሰቡም የሚገለጽ እና ተጠያቂነትም የሚሰፍን መሆኑን ክቡር ርዕሰ መስተዳደራችን አንስተዋል። ህብረተሰቡም ይህንን በተደጋጋሚ አጽንኦት ሰጥቶ ይበያይበት የነበረ ነው እና በዝርዝር ወደፊት የሚገለጽ ይሆናል ማለት ነው።
የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን በበኩላቸው ስለ ግጭቱ አነሳስ አገኘሁት ያሉትን መረጃ ለቪኦኤ አካፍለዋል።
አሁን መነሻ የተባለው ምንድነው? ወጣቶች ኢህአዴግን የሚያወግዝ ዘፈን ጨፈሩ። በተለይም ሻምበል በላይነህ የወጣው ዘፈን አለ ነው የሚባለው። እኔ አሁን ዘፈኑን እንኳን አላውቀውም። ያን ሲጨፍሩ ለምን ትጨፍራላችሁ የሚባሉትን ነው። ከዛ ውጭ በጣም የሚያሳዝን ነገር እኔ ዛሬ በሰጠኝ ኢንፎርሜሽን የሚካኤል ክብረ በዓሉ እስከ 9:20 አካባቢ ድረስ በሰላም ነው የተጠናቀቀው እና የሆነ በቅጠራም ይባላል እዛ አካባቢ ላይ ሽትላይ ስንጠቆመ ወጣቶቹ አትጨፍሩ እንጨፍራለን። በዚህ በተነሳ ግን በጣም የሚገርም ነገር እና ትልቁ አሳዛኙ ምንድን ነው? ጽላት የተሸከሙት ቄሶች አጠገብ ነው ይሄ አስለቃሽ ጋዙ የተፈነዳ ያደረጉ አንኛው ታቦቱን የተሸከሙት ሰውዬ የመንገዳገድ አይነት ሁሉ ባህሪ ነበራቸው። እንደ ህዝቡን ትናድርጎታል። በዛ አካባቢ ላይ ምንም አይነት ሌላ ጠብም የምትጠብቅበት ቦታ ላይ አይደለም። የመጀመሪያው መነሻ ማለት
ከዚህ በኋላ ሆነ የሚሉትንም አቶ አዳነ እንዲህ ያብራራሉ።
ሁኔታዎች እየተባባሱ ሄደው በየቦታው አዳጎ የሚባል ቦታ አለ፣ ደብረ ገደላ አለ፣ ጎንደር የሚባል አካባቢ አለ። በዛ አካባቢ ላይ ያ ችግር ተፈጠረ። ያው
ምንድን ችግሩ የተፈጠረው? ችግሩ የተፈጠረው ምን
ያው ምን ወደ ሮክሻ ሲገባ ያው እንግዲህ የመከላከያ ኃይል ነው የሚባለው እሱ በቀጥታ ወደ ተኩሱ ላይ ገባ እና በዛም የተነሳ እኔ እስከ ትናንት በነበረ መረጃ 6 ነበር ያልኩት። በመንግስት ደረጃ ላይ 7 መሞታቸውን እና ከ19 በላይ ሰው መቁሰላቸውን አምኗል ነው የሚባለው። ትናንትም እሱ የተነሳ አንዱ በተለይ በሆቴሎች እና ትላልቅ ሆቴሎች አሉ፣ በእነሱ ላይ ውድመት ደርሷል።
በከተማዋ ዛሬ የመረጋጋት ምልክት እየታየ ነው ቢባልም አልፎ አልፎ ግጭቶችና በንብረት ላይ የተሰነዘሩ ጥቃቶች እንደነበሩ የተለያዩ ምንጮች ይናገራሉ። አቶ አዳነ ጥላሁን በዚህ ረገድ ያላቸው መረጃ እንደሚያመለክተ ከሆነ በተሽከርካሪዎች ላይ ጉዳት እንደደረሰ፣ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው ከትናንት ጀምሮ በከተማው ተገኝተው የማረጋጋት ስራ እየሰሩ እንደሆኑና የተለያዩ እርምጃዎችንም እየወሰዱ ለመሆናቸው መረጃ አለን ይላሉ አቶ አዳነ ጥላሁን።
እንዳረጋገጥኩት እንዳውም ትክክል መሆኑንና እንዳውም ከዛ ማስፎ ተርፎ የመከላከያ ኃይል እንድገባ እሱ አለመፍቀዱንና እንዳውም ስለዚህ ጉዳይ እውቅና እንደሌለው ይህንን ሁሉ
አቶ አዳን አያውቁትም ነበረ ማለት ነው። እሳቸው
እንደዛ ነው እንግዲህ እሱ ሰጠ የተባለው ነው እንግዲህ የወቀው እንግዲህ አቶ ገዱ ነው የሚያውቀው። ለእኔ ኢንፎርሜሽን የተሰጠኝ ምንድን ነው አቶ ገዱ ስለዚህ ጉዳይ የሚያውቀው ነገር እንደሌለ ትእዛዝም እንዳልሰጠ እና ህዝቡን ሁሉ የማረጋጋት ስራ እንደሰራ ነው። በማረጋጋት ስራውም እኛ በጣም አፕሪሼት አድርገናል። እውነቴን ነው የምነግርሽ፣ ከአንድ አመራር የሚጠበቅ እንትን ነው። አሁን በዞን ደረጃ የሚገኙት ይሄን አድርገው ቢሆን ነው ትልቅ ነገር ነበረ።
ስንት ሰዎች ናቸው ግን የተፈቱት? ከዛ
በርካታ ወጣቶች ናቸው። ብዙ እንዲያውም ሀራ የሚባል ቦታ አለ፣ እዛም አንድ ድብቅ እስር ቤት አለ። ወደዛ ሁሉ የወሰዷቸው ነበሩ። እነዛ ሁሉ ተፈተመት መምጣታቸው ኢንፎርሜሽን ማ
በቁጥር አይታወቅም።
በቁጥር እንግዲህ አላረጋገጥ ናቸው። እንዳገኛም ጋዜጣ መግለጫ ስለምንሰጥበት እንደዛ እያዘጋጀሁት ነው። በዛሬ ውሎ ያው የኦርቶዶክስ ተዋህዶ ቤተክርስቲያን ባባዛሙ አሁን ባባቀርሎስ በረዳትነት እንደያሉ አቡነ ስታኑስ የሚባሉ እሳቸው ላይ ሃይማኖት አባቶች ባሉበት እንደዚሁም አቶ ገዱ ወጣቶችንም በሁለቱ ዙር ነው የሚባለው አነጋግሯል። ህዝቡንም አነጋግሯል። አንደኛ በዚህ በታቦት በተሸከሙት ቄስ አካባቢ ላይ እና ትላልቅ አባቶች በነበሩበት አካባቢ ያስተካሽ ሲስሚ መጠቀም አግባብ አለመሆኑ ተነግሮታል። በጥቅል ግን አሁንም መከላከያ ከአካባቢያችን እንውጣለን፣ ራሳችን በራሳችን እናስተዳድራለን። ይህም አይሆን ከሆነ ግን የህዝብ ትግስት የሚያልቅ ስለሚችል ወደ ሌላ አስፈላጊ ነገር ስለምንገባ መከላከያ ያንሳል የሚል ጥያቄ ተጠይቆ አቶ ገዱ መከላከያውን እንደሚያነሳ ቃል ስለገባ እንደውም አሁን አንተ እየጠየቀኝ በጣልቃ ገብቶ የተነገረ ምንድን ነው ምን ያህል እርግጠኛ እንደሆነ እንግዲህ ያጣራዋለሁኝ። ወጣቶች እንደውም አሁን እሱን ይዘው እየጨፈሩ ነው ገዱን ይዘው የሚል ነገር ነው ያለው። አቶ ገዱ ይህንን አድርጎት ከሆነ በጣም ደስ የሚያሰኝ የሀገር ተቆርቋሪነት ነው። በዛ አጋጣሚ አመሰግነዋል።
ለአማራ ክልል የመንግስት ኮሚኒኬሽን ኃላፊ ለአቶ ንጉሱ ጥላሁን ተመሳሳይ ጥያቄ አንስቼላቸው የሚከተለውን ምላሽ ሰጥተውኛል።
ሰላማችንን ከከተማ አስተዳደር ፖሊስ ጋር በመሆን እናስጠብቃለን። ይህንንም የማድረግ ፍላጎትም ብቃትም ችሎታም አለን የሚል ሀሳብ በስፋት ተነስቷል። በመንግስት በኩል ደግሞ ወደዚህ ጉዳት እንድንደርስ ያደረጉ ጥፋት ያጠፉ አካላት ምርመራ ተደርጎ ለህብረተሰቡ ይታያል። እናም እርምጃም እንዲወሰድ የተወሰደው እርምጃም ለህብረተሰቡ ግልጽ እንዲሆንልን እንፈልጋለን የሚል በተደጋጋሚና ሰፊ ጊዜ የወሰደ ሀሳብ ተነስቷል። ይህም በአጠቃላይ በክቡር ርዕሰ መስተዳድሩ በበሯቸው መድረኮች ስምምነት ያለበትና ተቀባይነት ያገኘ ያላቸው ጥያቄዎች መሆኑን ከምንም በላይ ህብረተሰቡ የሰላም ባለቤት ራሱ ስለሆነ ሰላሙን ማስጠበቅ እንደሚገባው አንስተው እሳቸውም ስምምነት ላይ ተደርሷል።
አቶ ንጉሱ ጥላሁን ጨምረው እንደገለጹት የክልሉ ፕሬዚዳንት ዛሬም በስፍራው ተገኝተው እያከናወኑ ይገኛሉ ያሉትን አስረድተዋል። እንደ እሳቸው ገለጻም ከሁሉ አስቀድሞ ግጭትና ጉዳትን ማስቆም ነው፣ መረጋጋትን ማስፈን፣ ህግ የማስከበርን ስራ መስራት፣ በዚህ ረገድም የደረሱ ጉዳቶች የሚካሱበት ሁኔታ ይፈጠራል ብለዋል። አክለውም
ይህ እንደተጠበቀ ሆኖ ህብረተሰቡ ያነሳው በዘለቄታ ችግሮች የመፍታት እና ህብረተሰቡ የሚሰማውን ማናቸውንም ስሜት አንስቶ እንዲወያይ ለመንግስት የሚያሰማው ድምፁ እንዲሰማ የማድረግ ጉዳይ ደግሞ ሰላምና መረጋጋትን ካረጋገጥን በኋላ ጉዳት ከቀነስን በኋላ መሆን ስለሚገባው በዚህ ላይ ስምምነት ተደርሶ ክቡር ርዕሰ መስተዳድሩ አሁንም የተለያዩ ህብረተሰብ ክፍሎችን የማወያየት እና ጉዳቱ ያለበትን ደረጃ የማየት የማስተካከል ስራ እዚያ ሆነው እየሰሩ ነው ያሉት እና በዚህ መሰረት እንግዲህ በዛሬው ዕለት ነገሮች ወደ መረጋጋት ተመልሰዋል። ሌሎች ስራዎች የሚቀጥሉ ይሆናሉ ማለት ነው። ሰላማዊ ሁኔታው የማረጋገጥ ከዛም አልፎ ተርፎ እንግዲህ ህብረተሰቡ የጠየቃቸው ጥያቄዎች አንድ በአንድ መልስ የመስጠት ስራ ይሰራል ማለት ነው።
ካለፉት ጥቂት ዓመታት ወዲህ በተለያዩ ምክንያቶች በዜጎችና በጸጥታ ኃይሎች መካከል በሚፈጠሩ ግጭቶች በሀገሪቱ በተለይም በኦሮሚያና በአማራ ክልሎች ያያሉ ኢትዮጵያውያን ህይወት እያለፈና ንብረትም እየወደመ እንደሆነ ይታወቃል። ገዢው ፓርቲና መንግስት የዚህ ችግር ዋና መንስኤ የመልካም አስተዳደር እጦት ነው በሚል ጥልቅ ተሃድሶ ከሚሰኝ አሰራር ጀምሮ ልዩ ልዩ እርምጃዎችን በመውሰድ መፍትሄ ለመስጠት እየሞከረ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው የሰው ህይወት የጠፋበትን የወልዲያውን ክስተት ነው የዘገበልን። እናመሰግናለን። የአይን እማኞችም እንደምናቀርብ ቀደም ሲል በገለጽነው መሰረት ሶሎሞን አባተ ተከታዩን ይዟል።
ነገሩ የተጀመረው ታቦት የወጣበት ቀን አለ አይደለ?
ከሐሙስ ጀምሮ ነው እንግዲህ ታቦት ውጭ ያለው።
ሐሙስ ታቦት ወጣ፣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላ ታቦት ገባ እና ታቦት የወጣበት ቀን ምሽት ላይ ፌደራሎች ናቸው ልዩ ኃይሎች ናቸው ተብሎ በህዝቡ ታቦት ማደሪያ አስቀምጠው በሚመለሱበት ሰዓት፣ በዛ ሰዓት ነው እንግዲህ በጣም ብዙ ህዝብ ህጻናት ሳይቀር አዛውንቶች፣ ሽማግሌዎች፣ እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ። ብዙ ሰው ቆሰለ። ያስ እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው፣ ህዝቡ ያው በስነ ስርዓት እንደተለመደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንዲሁም ከሚካኤል ጋር አብሮ የሚገባ አንድ ፍላት ነበረ። እሱ ፍላት ሁሉ ወደቀ። ኤርሱ ታቦት የተሸፈኑ ተዘፍልቀው ወደቁ። ታቦቱም ወደቀ። ሌላ ኤርስ ወጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ። መጨረሻ ላይ ታቦቱን ገባ። ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ፈሶ ነበረ። ዝም ብለው መንገድ ላይ ወደ ቤት የሚመለሰውን ህዝብ በፊት ጭፍጨፍ ጀመሩ።
ቅዳሜ ማለት ነው? ከትናንት በስቲያ ነው የሚሉኝ?
ቅዳሜ? ያው ቅዳሜ።
እሺ።
እና የአስራ አንድ አመት ልጅ የአስራ አራት አመት ልጅ አሮጊት ሴትዮ ምንም የማያውቁ ምንም ያላደረጉ ንጹሐን ዜጎች ናቸው። ገብረ መስቀል ጌታቸው ነጋሻው ብረታ ብረት ሰራተኞች ናቸው። በጣም የሚገርም ነገር እነሱ ሁሉ በቃ ንጹሐን ዜጎች ናቸው። ምንም ያላደረጉ እነሱ ሁሉ የተገደሉ ደማቸው ፈሰሰ። ለአንድ ሰፈር የሚባል ወልማችን እሱ በከባድ ሁኔታ ቆስሎ ሆስፒታል ያለው ስቲል ነው። ቅዳሜ በእንደዚህ ሁኔታ አለፈ። ከዚያ እንደገና ትላንትና እሁድ ማለት ነው በቃ ህዝቡ አመት አነሳ። በቃ እንዴት የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ፈሶ መቅረት የለበትም ተባለ እና ህዝቡም በራሱ ተነሳሽ ተነሳ። የተነሳሳው ትላንትናም ሲረበሽ ዋለ። በጣም ብዙ ጥይት ሲተኮስ ዋለ። ከተማዋ ለምለው ጭስ በጭስ ነው የዋለችው። ከተማው ሲጨስ ነው የዋለ።
ትናንትና የደረሰ ጉዳት አለ?
ትላንትና በጣም ከባድ ጉዳት የደረሰው በንብረት ላይ
ምን ሆነ?
ቤቶች ተቃጥለዋል። ንብረቶች ወድመዋል፣ ተቃጥለዋል። የብሔር ግጭት ምናምን ሁሉ ተነስቷል። አማራና ትግሬ እየተባለ ህዝቡ መጣላት ከጀመረ አንድ ወር አለፈው እና አሁን ነገሮች ሁሉ በጣም እየተባባሱ እየተጋነኑ ነው እና የክልላችን መንግስት መጥተው ነበረ አቶ ገዱ ሁለት ቀን ሲያወያዩ ነው ያሉት ህዝቡ እና ዛሬ እንዲሁም የመጨረሻ በቃ መከላከያ ሰራዊትን እናስወጣለን፣ እናንተም ደግሞ ከተማችሁን አጽዱ፣ ራሳችሁን ጠብቁ፣ ራሳችሁን አስተካክሉ፣ ከተማችሁን አጽዱ፣ በድንጋይ የተዘጋውንም በእንጨት የተዘጋውንም የሚቀጥለውንም ሰዓት አንሱ፣ መከላከያ ሰራዊቱ ይወጣል ብለው ተናገሩ። ከሰዓት በኋላ ግን አልወጣም፣ መከላከያውም እንዳለ ነው። እንዲሁም አሁን ምሽት ላይ ከስብሰባ ሲበተን ህዝቡ ምሽት ላይ እንዲሁም አሁን በጣም ብዙ ከፍተኛ ችግር ሊፈጠር ነበረ።
ዛሬ ሰኞ ምሽት ላይ ማለት ነው?
አዎ ዛሬ ስቲል እስካሁን ድረስ ራሱ ረብሻ ነው የነበረው። በጣም ከፍተኛ ረብሻ ነው ያለው። ህዝቡ ከቤት መውጣትም አልቻለም። ሱቆችን ተዘጋግተዋል፣ ስራም ተዘጋግተዋል። ህዝቡም በየቤቱ ነው ያለው እና በጣም ከፍተኛ ችግር ላይ ነው ያለ ነው። አሁን መከላከያውም ደግሞ ይወጣል ተብሎ ነበር፣ መከላከያው አልወጣም። ህዝቡን እያስቆጣ ያለው ትናንትና እነዛ ወንድሞቻችንን ገለው ደግሞ ዛሬ ምን ያደርጋሉ? እነሱም አያስፈልግንም ይውጡልን ነበር የተባለው፣ አልወጡም አሁንም።
ከመጀመሪያው ጀምሮ እንዴት ይሄ ግጭት ሊነሳ እንደቻለ ይንገሩኝ። ምንድን ነው ያጫረው? ሰበቡ ምንድን ነበረ? እስቲ ምናልባት ከሐሙስም ይሁን ከአርብም ይሁን ምንድን ነው ምክንያቱ?
ሐሙስ ላይ እንግዲህ ግጭቱ መነሻ ምንድን ነው? ህዝቡ እየጨፈረ ታቦቱን ከቤተ ክርስቲያን አውጥቶ ታቦት ማደሪያ አስቀምጦ መሸ። ከዛ ወደ ቤቱ በሚመለሱበት ሰዓት እና ምሽቱ ሁሉ መንገድ ላይ የተገኘ ሰው ትልቅ ነው ትንሽ ነው ሴት ነው ወንድ ነው አይልም። መንገድ ላይ የተገኘ ሰው፣ ውጭ ላይ የተገኘ ሰው ሁሉ ሲቀጠቀጥ፣ ሲደበደብ፣ ሲሰባበር አምሽ
ሐሙስ ምንድን ነው እሱን ያመጣው ነገር ምንድን ነው ነው የምለው። ዝም ብሎ ተነስተው ነው የጸጥታ ሰዎች መደብደብ የጀመሩት ሰውን ወይስ ያስነሳው ነገር አለ? ይህንን መጀመሪያ ላይ
ዝም ብሎ ከመሬት ተነስቶ ነው ከመሬት ተነስቶ ውጭ ላይ መንገድ ላይ የተገኘ ሰው በጣም ተደበደበ። ከመሬት ተነስቶ በቃ ህዝቡ ምንም ያደረገው ነገር የለም። ከመሬት ተነስቶ ህዝብ ሲደበደብ አመሸ። እስከ ምሽት ድረስ ሐሙስ ማለት ነው። ያንንም ችሎ ህዝቡ አርብ የሚካኤልን ታቦት አስገብቶ በሰላም ወደ ቤቱ የተመለሰ እያለ ነው እንግዲህ በጥይት የተደበደቡ ብዙ ሰዎች ይሞቱት። ስለዚህ እንደገና ደግሞ እሁድ ጠዋት ቅዳሜ ሚካኤል ከጥምቀቱ የተመለሰውን ሰው የተገደሉትን ሰዎች ህዝቡ ሊቀብሩ ወጣ። አትቀብሩም ብለው እንደገና ህዝቡ ላይ አስለቃሽ ጭስ ተኮሱ እና ከዛ በኋላ ትላልቅ ሰዎች አሉ፣ አባቶቻችን አሉ፣ እናቶቻችን አሉ። ከትንሽ እስከ ትልቅ ብቻ የዘዘራል። በነገሩም ስላሳዝነን ወይም በጣም ስለተሰማ አዝነናል። እያየናቸው ነው የሞቱት እነዚህ ሰዎች። እነዚያን ሰዎች እንቀብራለን ብለን በምንወጣበት ሰዓት አትቀብሩም ብሎ አስለቀሱ ተኮሰዱ። ከዛ በኋላ ህዝቡም የበለጠ ተቆጣ። እንግዲህ ያሁን የሚያርጉን ይጨርሱን ይግደሉን ብሎ እንዳለ ቀብር ወጣው። ህዝብ እንዳለ ወጣ። እንደገና ቀሮች ማለት ትረብሽ በኋለ ዛሬም ሲወደሻለ ነገም ሰላም እንደሌለ ነው ሁኔታው የሚያሳየው።
ለመሆኑ ከተማው ውስጥ የተሰማራው የፖሊስ ኃይል ነው ወይስ ደግሞ ወታደሮች ናቸው? መከላከያ ሰራዊት ነው?
መከላከያ ሰራዊት ነው።
በምንድን ነው የምታውቁት?
የለበሱት ልብስ ነው። ታየው ቀይ ሬንጀር ነው የለበሰው። መከላከያዎቹ ግን ከመሙሉ ትጥቃቸው ናቸው። መትረየሱ ጠምደዋል። በመኪናም ይዞራሉ። ሬንጀራቸውም ይሄ አረንጓዴ ሬንጀር ነው። አጥቃለው ከአምን የሚልንገር ከቻካ የወጡ አውሬዎች ናቸው እንጂ የሰው ፍጡር አይደሉም። በዚህ ላይ እንደዛ የሚሰክሩ በዚህ ላይ እንደዛ ተኩሰው ንጹሃን ዜጋን መግደል ይሄ አንድ ከሚያስቡ ከኢትዮጵያ ሕዝብ የወጣ ወታደርና ሰራዊት እናት ባባቱ ላይ መሳሪያ ይደግናል ብሎ ማሰብ ወይም ደግሞ እንደዚህን ስራ መስራት በጣም ጠያ ስራ መከላከል ሰራዊት ናቸው።
ለመሆኑ ይሄ ሁኔታ ሲፈጠር በየአደባባዩ ላይ መንገድ ላይ ቁጥሩ ምን ያህል የሚሆን ሰው ነበር? በግምት ማለት ነው።
ለከተማው ህዝብ ጋር ነው 20-25000 የሚያንስ ህዝብ ነው።
ላለፈው አንድ ወር ያህል ጊዜ የጎሳ ልዩነት ላይ የዘር ልዩነት ላይ ያተኮረ መቃቃር ግጭት እንደነበረ ነግረውኛልና እስቲ የሱን ሁኔታ ያስረዱኝ። እስቲ ምንድነው የሚመስለው?
እሱም ተፈጥሮ ነበረ። እሱ ግዳይ ግን የመጀመሪያው ግጭት እዚህ ደረጃ ላይ ሊደርስ ይቻለው የመጀመሪያው ግጭት እና የመጀመሪያውን ጸብ የተፈጠፈው ኳስ ነበረ። የመቀሌና የወልዲያ ኳስ ነበረ። በዚያ በኳሱ ምክንያት ከመቀሌ ደጋፊ ተብለው የመጡ ግለሰቦች ናቸው ይህንን ጸብ የፈጠሩ። ከመሰረዛቸውም አልፈው ከመኪና የወረዱ ሰውን መደብደብ፣ መኪና ላይ ሆኖ ህዝብ ላይ ሽንት መጥፋት ምናምን በጣም ብዙ ነገሮች ተፈጠሩ። ከዛ በኋላ የብሔር ግጭት ተፈጠረ። ትግሬና አማራ ተብሎ በዛ ሰዓት ብዙ ንብረት ወደመ። የጸቡ መነሻ ያ ነው። በዛ ሰዓትም ራሱ ብዙ ህይወት ጠፍቷል፣ ብዙ ነገር ተወድሟል። ከዛም በኋላ ደግሞ አሁን ስራዬ ብሎ መንግስት ያን ለመበቀል ነው አሁን ትናንት ማመቶ ወንድሞቻችንን የገደሏቸው ወታደሮች ራሱ ትግሬዎች ናቸው። በጣም የሚገርም ነገር
ባለፈው ወር ውስጥ እንደዚህ እንደገለጹልኝ ጎሳ ተኮር የሆነ ግጭት ሲነሳ በትግራይ ተወላጆች ላይ የደረሰ ጉዳት ነበረ፣ በአካልም ይሁን በንብረት ላይ
እንዲህ ያለ እንጂ በጣም
ምን
ማለት እንጂ ወልዲያ ውስጥ ሲኖሩ የነበሩ ትግሬዎች ንብረታቸው ወድሟል፣ ቤታቸው ተቃጥሏል። እዚህ የአማራውም የቆሰለ አለ፣ የሞተም ነበረ። አንድ ልጅ ሞቷል። ኢንፎርማቲ እንደገና ደግሞ ከዚህ ከወልዲያ ወጣ ብለ ዶሮ ግብር የሚባል ቦታ አለ። እዛ አካባቢ ላይ በጣም ከፍተኛ ጠብ ነበረ፣ ጦርነት ነበረ። ብዙ እጃቸው የተቆረጡ፣ አካላቸው የጎደለ የሞቱ ይሄ ነገር እንግዲህ ሆን ተብሎ የታሰበ ታቅዶ የተፈጠረ ነገር ነው ብዬ ማምነውና ማስበው። ምክንያቱም በአጋጣሚ ነገሮች የፈጠሩት አጋጣሚ ቢሆን ኖሮ ይሄ ንብረት ከመውደሙ የሰው ሕይወት ከመጥፋቱ በፊት አካል ከመግደሉ በፊት ቢያንስ መንግስት ሀገሪቱ ላይ ካለ ለሕዝብና ለሀገሪቱ የሚያስብ ከሆነ ይህንን ጥፋት ይህንን ውድመት ከመከሰቱ በፊት ሊያረጋጋ ግዴታ ነበረበት። ያንን አላደረገም። እያየ ነው ጉምዞ አርድሞ እያየ ነው እየሳተ ዝም ያሉ ሕዝብ እንደዚህ ራስ በራሱ ሲጣላ ራስ በራሱ እንደዚህ ሲጋጥም ማንም ዞሮ ያየ ባለስልጣን የለም። ባለስልጣኖቹም ችግር አለ። ሆን ብለው አውቀው ነው ይህን ነገር ያደረጉት።
ሌሎች
ሰይተኛን እንደተፈጠሱ ታይሰማም የሚባል አባባል አለ። ያ ማለት ነው በቃ ዘወየሩ ላይ ያለው ነገር ትግሬና አማራ የተዋመደ ህዝብ የተዛምዶ የኖረ ብዙ ጊዜ ተሻሽሎ የኖረ ህዝብ ነው። ግን አሁን ብሔር ለይቶ ብሔር ከፋፍሎ እንደሌላው ብሔር መስሎት አሁን አማራና ትግሬ አጋጨው። ይሄ እሳት ደግሞ መቼም ቢሆን መረጃ የለውም። በጣም ይገርም።